the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በየቀኑ ከምሽቱ 3 ሰዓት በ19 በ22 በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት በአማርኛ የሚሰማውን ፕሮግራም አሁን ጀመረ።
ለመጪው 2008 ዓመተ ምህረት የኢትዮጵያ የበጀት ረቂቅ ለምክር ቤት ቀረበ።
ባጀት ጉለት ጋር የተያዘው ለ2008 የቀረበው ከጠቅላላ ከኢኮኖሚው መጠን ጋር ሲነጻጸር 1.8 በመቶ ነው። መጠኑ በራሱ አነስተኛ ነው። ነገር ግን ይህንን ብድር ለመሸፈን የታሰበው ሙሉ በሙሉ በቀጥታ ከኢትዮጵያ ብሔራዊ ባንክ በመበደር አይደለም።
የገንዘብና ኢኮኖሚ ልማት ሚኒስትር አቶ ሰፊያን አህመድ ናቸው። ዝርዝሩ በእለቱ አብይ ርዕሳችን ነው።
ከዛሬ መደበኛ ቅንብር ሐኪሙን ይጠይቁ በተጨማሪ የአፍሪካ ህብረት በአህጉሪቱ ዙሪያ ባሉ ግጭቶች ላይ ውይይት ማካሄዱን የሚያመለክት ዘገባ እናቀርባለን።
ለቅዳሜ የፕሮግራም ማሳሰቢያም ስላለን ወደ ኋላ ላይ እናስታውቃለን።
የፕሮግራሙን ርዕስና የስልክ ቁጥርም እንሰጣለን። ተጠባበቁ።
ጤና ይስጥልን፣ እንደምናምሽታችኋል አድማጮቻችን።
ዛሬ ማክሰኞ ሰኔ 2 2007 ዓ ም ነው።
አስተናጋጆቻችሁን ያዳኝ ፍሳዬና
አዲሱ አበበ ነን።
አሁን ዜና ይሰማል።
የዩናይትድ ስቴትስ የመጓጓዣ ጸጥታ አስተዳደር በቅርቡ ያወጣው የቁጥጥር ዘገባ ከአሸባሪነት ጋር የተሳሰሩ የተባሉ 73 ሰራተኞችን ለይቶ ለማወቅ እንዳልተቻለ ያሳያል። የዋናው ተቆጣጣሪ ጽህፈት ቤት በቅርቡ ያወጣው ዘገባ መስሪያ ቤቱ የአቪዬሽኑ ሰራተኞችን ለመፈተሽ የሚጠቀምበት ዘርፈ ብዙ ሂደት በአብዛኛው ውጤታማ ቢሆንም በአሸባሪነት ስለሚጠረጠሩ ሰዎች የሚያስፈልገውን ያህል መረጃ ግን ተደራሽነት የለውም ይላል። ለምርመራ ስራ የሚጠቀሙባቸው በሺዎች የሚቆጠሩ መዛግብት የተሟሉ አይደሉም ወይም የተሳሳተ መረጃ የያዙ ናቸው ይላል ዘገባው። በአይነ ቁራኛ መታየት ያለባቸውን ሰዎች አስመልክቶ ባለው ፖሊሲ መሰረት ከአሸባሪነት ጋር የተያያዘውን መረጃ በሙሉ የማግኘት ፈቃድ ስለሌለው ከአሸባሪነት ጋር የተሳሰሩ የተባሉትን 73 ሰዎች ለይቶ ለማወቅ አልቻለም ሲል ዘገባው አስገንዝቧል። ይህ ዘገባ የወጣው በኦርላንድ ማረፊያ የሚፈትሹ ሰዎች በድብቅ የሚሰሩ የፌዴራል ጸጥታ ሰራተኞች ይዘዋቸው ያለፉትን የውሸት ፈንጂዎችና መሳሪያዎችን ለይቶ ለመያዝ አልቻሉም የሚል ወሬ በድረገጽ በኩል ከወጣ በኋላ ነው። ዘገባው የወጣው ቀደም ሲል የቃል ግድፈት አድርግ ያለው በአውሮፕላን ማረፊያዎች እንደማለት ነው። የአገር ደህንነት ሚኒስትር ጄ ጆንሰን በአሜሪካ አውሮፕላን ማረፊያዎች ላይ የጸጥታ ፍተሻን ለማሻሻል አዲስ እርምጃ መውሰዳቸውንም አስታውቀዋል።
በኒውዮርክ ክፍለ ሀገር ከሚገኘው እስር ቤት ያመለጡት ሁለት ነፍሰ ገዳዮች አሁንም አልተገኙም። ዴቪድ ስዌት የተባለውን የ34 ዓመት ዕድሜና ሪቻርድ ማት የተባለውን የ48 ዓመት ዕድሜ ነፍሰ ገዳዮችን ላስያዘ የ100,000 ዶላር ሽልማት እንደሚሰጥ ባለሥልጣኖች አስታውቀዋል። እስረኞች ያመለጡት ባለፈው ቅዳሜ ሲሆን ከካናዳ ድንበር በ30 ደቂቃ የመኪና ጉዞ በሚርቅ ቦታ ከሚገኘው ጥብቅ ቁጥጥር ከሚደረግበት እስር ቤት ነው ያመለጡት። ማት እንደ አውሮፓ አቆጣጠር በ1997 ዓ.ም አለቃውን ገድሎ በመቆራረጥ ተከሶ ወደ ሜክሲኮ ካመለጠ በኋላ እዛም ሰውን በመግደል ጥፋተኛ ሆኖ ተገኝቷል። በግድያ በጠለፋና በስርቆት ክስ ከ25 እስከ ዕድሜ ልክ እስራት ይጠብቀው ነበር። ስዌት ደግሞ ከ13 ዓመታት በፊት ምክትል የፖሊስ ኃላፊን ገድሎ የዕድሜ ልክ እስራት ተፈርዶበት ነበር።
በደቡብ ምስራቅ ዩናይትድ ስቴትስ በምትገኘው ቴክሳስ ክፍለ ሀገር አንድ ነጭ ፖሊስ በጥቁር ወጣቶች ላይ ሽጉጡን ሲወድር እና ከእነርሱም አንዷን መሬት ላይ ጥሎ ሲያንገላታት በመታየቱ ከስራ ተገልሎ እንዲቆይ ተደረገ። ምናልባት በአፍሪካውያን አሜሪካውያን ላይ ካለው ዘረኛ አመለካከት የተነሳ ሊሆን ይችላል በሚል ነው ከስራ የተገለለው። ጉዳዩ ማኪኒ በተባለችው ከተማ የተፈጸመው ባለፈው ቅዳሜ ሲሆን በህዝባዊ መዋኛ ቦታ ላይ ጩኸት የሚያበዙ ልጆች አሉ በሚል ስሞታ ፖሊስ ከተጠራ በኋላ ነው። ኤሪክ ካውትቦልድ የተባለው ፖሊስ ብዙ ጥቁር ወጣቶችን እያሮጠ ሲያሳደድና የመጥፎ ስድብ ውርጅብኝ ሲያሰማ በቪዲዮ ተይዟል። ከዚያም አንዷን የዋና ልብስ የለበሰች ልጅ መሬት ላይ ከጣላት በኋላ በጉልበቱ ረግጦ እጇን በካቴና ሲያስር ታይቷል። ድጂሪያ በክተን የተባለች የ15 ዓመት ዕድሜ ወጣት ለአንድ ቴሌቪዥን ጣቢያ ስትናገር ፖሊሱ እጇን ጠምዝዞ በጸጉሯ እንደጎተታትም ተናግራለች። በብዙ መቶዎች የሚቆጠሩ ጥቁር አሜሪካውያን ነዋሪዎች የፖሊሱ ተግባር ዘረኝነትን ያንጸባርቃል በሚል ከስራ እንዲባረር በመጠየቅ ትናንት በማኪኔ ከተማ ተሰልፈዋል። ፖሊሶች በበኩላቸው መዋኛ ቦታ ተጨናንቆ ነበር፣ ፖሊሱ ከቦታው እንዳንቀሳቀስ ቢያዛቸውም ወጣቶቹ ልጆቹን ትዕዛዙን አላከበሩም ሲሉ እማኞች መናገራቸውን ገልጠዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አንድ የግብጽ ፍርድ ቤት 11 ሰዎች በሞት እንዲቀጡ ዛሬ ፈረደ። ጉዳዩ እንደ አውሮፓ አቆጣጠር በ2012 ዓ.ም ከሶስት ዓመታት በፊት ማለት ነው፣ ፖርት ሰይድ በተባለችው ሰሜናዊት ከተማ በሚገኝ ስታዲየም ላይ ከተነሳው ብጥብጥ ጋር የተያያዘ ነው። በብጥብጡ 74 ሰዎች ተገድለው በብዙ መቶዎች የሚቆጠሩት ደግሞ ቆስለዋል። ከእግር ኳስ ጨዋታ ጋር የተያያዘው አስከፊ ግጭት የተጀመረው በካይሮ አልአህሊና ሆም አልማስሪ ኳስ ጨዋታ ግጥሚያ መጨረሻ ላይ የአካባቢው የኳስ ጨዋታ አፍቃሪዎች ከውጭ ከሄዱት አፍቃሪዎች ጋር በተጋጩበት ወቅት ነው። 40 ተከሳሾችም እስከ 15 ዓመት እስራት ተበይኖባቸዋል። 20 የሚሆኑት ደግሞ በነጻ ተለቀዋል።
በዕዳ የተተበተበችው ግሪስ በሰኔ ወር ማብቂያ ላይ ዕዳዋን ለመክፈል ያለመቻል ችግር እንዳይገጥማት ስትል ዛሬ ለዓለም አቀፍ አበዳሪዎች አዲስ የኢኮኖሚ ለውጥ እቅድ አቅርባለች። ስለ እቅዱ በዝርዝር ባይገለጥም አንዳንድ ባለሥልጣናት እንደሚሉት በመንግሥት ገቢ ኢላማዎች ለውጥ በማድረግ ላይ ትኩረት አድርጓል። ገቢ ለማግኘት በሚቻልባቸው አዲስ ዘዴዎች ላይም አትኩሯል። አዲሱ ግራ ዘመም የግሪክ መንግስት ከቀድሞ የሀገሪቱ መንግስታት ጋር የተደረጉትን የቁጠባ ለውጥ ስምምነቶችን በመተግበር ረገድ ከአበዳሪዎች፣ ከዓለም አቀፍ የገንዘብ ድርጅት፣ ከአውሮፓ ማዕከላዊ ባንክና ከጎረቤት የአውሮፓ ሀገሮች ጋር ፍጥጫ ውስጥ ገብቷል። ግሪስ በዓለም አቀፍ ደረጃ አገሪቱን ለመዳን የተሰጠውን የብድር ጊዜ በያዝነው ወር መጨረሻ ላይ ከማብቃቱ በፊት ከ8 ቢሊዮን ዶላርስ በላይ ለዋስ የሚሆን ጥሬ ገንዘብ እንዲለቀቅላት ትፈልጋለች። ከአውሮፓውያን መሪዎች ጋር በሚደረገው አጨቃጫቂ ንግግር ግሪስ 19 አባላት ካሉት የጋራ ገንዘብ ከሚጠቀሙ የአውሮፓ ህብረት የመውጣት ዛቻ እያንዣበበ ነው። G7 በመባል የሚታወቁት ሰባቱ በኢንዱስትሪ የበለጠጉ አገሮች ጉባኤ ትናንት ሲያበቃ በተደረገ ጋዜጣዊ ጉባኤ ግሪስ የኢኮኖሚ ውድቀቷን ለማስተካከል ከባድ አማራጮችን መውሰድ ይኖርባታል ሲሉ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ተናግረዋል።
በመጨረሻም የደቡብ ኮሪያ የጤና ጥበቃ ሚኒስቴር መርስ በሚል አህጽሮት በሚታወቀው የመተንፈሻ አካል ህመም ምክንያት 7 ሰዎች እንደሞቱ አስታውቋል። የ68 ዓመት ዕድሜ ሴት የሞቱት በፊት በሽታው ታይቶበት ከነበረው የሶል ሆስፒታል የነበሩት ናቸው። 8 የታመሙ ሰዎች እንዳሉም አስታውቋል። የታመሙት ሰዎች ብዛት 95 ደርሷል ማለት ነው። በበሽታው መግባት ምክንያት ከመርስ በሽተኞች ጋር በመነካካት የተጠረጠሩ 2500 የሚሆኑ ሰዎች እንዲገለሉ ተደርጓል። የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛ ፕሮግራም ነው።
በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እንገኛለን።
አብራችሁን አምሹ። የምናስተናግዳችሁ እኔ አዲሱ አበበና
እኔም አዳነች ፍስሐዬ ነን። አሁን የዕለቱ አብይ ርዕስ
ለመጪው 2008 ዓ.ም የሚሆን የ223 ቢሊዮን ብር የበጀት ረቂቅ ዛሬ ለተወካዮች ምክር ቤት ቀርቧል። አቅራቢው የገንዘብና የኢኮኖሚ ልማት ሚኒስትር አቶ ሶፊያን አህመድ ሲሆኑ ገንዘቡ ከሀገር ውስጥ ገቢ እንዲሁም ከውጭ ብድርና እርዳታ የሚገኝ መሆኑን ተናግረዋል። እስክንድር ፍሬው ዝርዝሩን ልኮልናል።
በኢትዮጵያ መንግስት ለተረቀቀው የሁለተኛው የአምስት ዓመት የእድገትና የትራንስፎርሜሽን እቅድ የመጀመሪያ ዓመት የመጀመሪያ በጀት ዛሬ ለሕዝብ ተወካዮች ምክር ቤት ቀርቧል። የአምስት ዓመቱ የእድገትና ትራንስፎርሜሽን እቅድ የትግበራ ዘመን በያዝነውና አምስተኛ በሆነው ዓመት መጨረሻ ይጠናቀቃል። የአምስት ዓመት እቅድ እያወጡ ለመስራት የወሰነው የኢትዮጵያ መንግስት ታዲያ ከሚቀጥለው የ2008 ዓ.ም ጀምሮ የሚተገበር ሌላ የአምስት ዓመት እቅድ ነድፏል። ከነዚህ ቀጣይ አምስት ዓመታት የመጀመሪያ የሆነው የዚሁ የ2008 ዓመተ ምህረት ረቂቅ በጀትም ነው ዛሬ ለምክር ቤቱ የቀረበው። ረቂቅ በጀቱን ያቀረቡት የገንዘብና ኢኮኖሚ ልማት ሚኒስትር ሶፊያን አህመድ በጀቱ ካለፉት አመታት በሙሉ የበለጠ መሆኑን አብራርተዋል።
የተዘጋጀው የ2008 ባጀት አመት አጠቃላይ የፌደራል መንግስት ወጪ ባጀት ብር 223 ቢሊዮን 397 ሚሊዮን 819261 ተደግፎ ቀርቧል። ይህ ባጀት ተስተካክሎ ከጸደቀው የ2007 ባጀት አንጻር የ19.7% ጭማሪ አሳይቷል። ከጠቅላላ የወጪ ባጀት ውስጥ ብር 50 ቢሊዮን 288 ሚሊዮን 442902 ለመደበኛ ወጪ፣ ብር 84 ቢሊዮን 300 ሚሊዮን 732449 ለካፒታል ወጪ፣ ብር 76 ቢሊዮን 808 ሚሊዮን 643910 ለብሔራዊ ክልላዊ መንግስታት የባጀት ድጋፍ እና ብር 12 ቢሊዮን ለዘላቂ ልማት ግቦች ማጠናከሪያ ወጪዎች መሸፈኛ ተደግፎ የቀረበ ባጀት ነው።
ረቂቅ ባጀቱ ሲዘጋጅ መንግስት በሚቀጥለው አመት ሊያገኝ የሚችለው ገቢ ታሳቢ መደረጉን ሚኒስትሩ አስረድተዋል። በዚህ መሰረት የሚቀጥለው አመት የፌደራል መንግስት አጠቃላይ ገቢ ከ195 ቢሊዮን ብር በላይ እንደሚሆን ጠቅሰዋል። ከዚህ ውስጥ ከ38 ቢሊዮን ብር በላይ የሚሆነው ከውጭ ብድርና እርዳታ ይገኛል ተብሎ የተገመተ መሆኑን ጠቁመዋል። ይሄም ሆኖ መንግስት በ2008 ሊያገኘው ይችላል በተባለው የ195 ቢሊዮን ብር ገቢና በቀረበው የ223 ቢሊዮን ብር በጀት መካከል ልዩነት አለ። አቶ ሶፊያን እንዳሉት ይሄው ወደ 27 ቢሊዮን ብር የሚጠጋ ጉድለት የሚሸፈነው ከሀገር ውስጥ በሚገኝ ብድር ነው። መንግስት ከሀገር ውስጥ መበደሩ የዋጋ ግሽበትን አያባብስም ወይ የሚል ጥያቄ የቀረበላቸው ሚኒስትሩ ያ ሊሆን እንደማይችል ነው ያስረዱት።
ከባጀት ጉድለት ጋር የተያዘው ለ2008 የቀረበው ከጠቅላላ ከኢኮኖሚው መጠን ጋር ሲነጻጸር 1.8 በመቶ ነው። መጠኑ በራሱ አነስተኛ ነው። ነገር ግን ይህንን ብድርን ለመሸፈን የታሰበው ሙሉ በሙሉ በቀጥታ ከኢትዮጵያ ብሔራዊ ባንክ በመበደር አይደለም። ከኢትዮጵያ ብሔራዊ ባንክ መንግስት በቀጥታ ከተበደረ የዋጋ ግሽበትን ያባብሳል። ስለዚህ ከብሔራዊ ባንክ ጋር በመነጋገር የተወሰነው ከኢትዮጵያ ብሔራዊ ባንክ ውጭ መንግስት የግምጃ ቤት ሰነዶችን በመሸጥ ከግለሰቦች፣ ከኩባንያዎች፣ አብዛኛው ደግሞ የዚህ የማህበራዊ ዋስትና እና ሌሎችም ገንዘባቸውን ያጠራቀሙ ኢንቨስት ማድረግ የሚፈልጉ ድርጅቶች እና ባንኮችም አንዳንድ ጊዜ ትርፍ ገንዘብ ይኖራቸዋል። የማይበድሩት ገንዘብ በሚኖርበት ጊዜ ለራሳቸው ገቢ ለማግኘት ስሉ የመንግስት ግምጃ ቤትን ይገዛሉ። ግምጃ ቤት ሰነድ በመሸጥ የታሰበ ነው። ስለዚህ አንደኛ መጠኑ አነስተኛ ነው። ከዛ ያልተናነሰው ደግሞ የብድር ምንጩም ሙሉ በሙሉ ከኢትዮጵያ ብሔራዊ ባንክ ስላልሆነ የዋጋ ግሽበትን የማያስከትል ብሎ መውሰድ ይቻላል።
ከ2008 መደበኛና ካፒታል በጀት ውስጥ ከ66% በላይ የተመደበው ቅድሚያ ትኩረት ለተሰጣቸው የመንገድ፣ የትምህርት፣ የግብርና፣ የውሃ፣ የጤና እንደዚሁም የገጠር ኤሌክትሪክ ማስፋፊያ ፕሮግራሞች መሆኑን ሚኒስትሩ አስታውቀዋል። ጂቲፒ 2 ለተሰኘው ሁለተኛው የአምስት ዓመት የእድገትና የትራንስፎርሜሽን እቅድ ትግበራ እየተዘጋጀ የሚገኘው የኢትዮጵያ መንግስት ዘንድሮ አምስት ዓመት ሞልቶት የሚጠናቀቀውን የመጀመሪያ ቅዱን ግምገማም ይፋ እያደረገ ነው። በሌሎች ዘገባዎች እንመለስበታለን። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አምስተኛ የአፍሪካ ህብረት ጉባኤ ደቡብ አፍሪካ ውስጥ ተከፍቷል። ጉባኤው በአህጉሪቱ የጸጥታ ፈተናዎች፣ በሜዲትራኒያን ባህር የሚያቋርጡ ፍልሰተኞችና የመሰረተ ልማት እድገትን በሚመለከቱ ጉዳዮች ላይ ይወያያል ተብሎ ይጠበቃል። ቱሶ ኩማሎ ከፕሪቶሪያ ለአሜሪካ ድምፅ ሬዲዮ ያጠናቀረውን ዘገባ ቆንጅት ታዬ ታቀርበዋለች።
የደቡብ አፍሪቃ የዓለም አቀፍ ግንኙነቶችና የትብብር ሚኒስትር ማይቲ ንኮና ማሻባኔ ሀገራቸው የተሳካ የመሪዎች ጉባኤ እንዲሆን አስፈላጊውን ዝግጅት ያደረገች መሆኑን ተናግረዋል። ሚኒስትሯ ትናንት ፕሪቶሪያ ውስጥ ለጋዜጠኞች በሰጡት ቃል ዋናው የመሪዎቹ ጉባኤ የመነጋገሪያ ርዕስ ድህነትን ማስወገድ እንደሚሆን አመልክተዋል።
It's going to take our will to fold our sleeves, pull our socks,
እጅጌያችንን ጠቅለል ቀበቷችንን ጠበቅ አድርገን መነሳት ይጠበቅብናል። በስርነቀል የመጣኔ ሀብት ለውጥ ይችን አህጉራችንን ለማበልጸግና ድህነትን ሙሉ በሙሉ ለማስወገድ ለመስራት መነሳት አለብን። በተለይ ወጣቱ ትውልዳችን ይህን ስራ መረከብ አለበት።
አፍሪካ በፍጥነት እያደገች ናት። ከዓለም ምጣኔ ሀብታቸው በከፍተኛ ደረጃ እያደገ ከሚገኙ ሀገሮች ዋና ዋናዎቹ ያሉት አፍሪካ ውስጥ ነው። ጥሩ ጥሩ ጎዳናዎች፣ የኤሌክትሪክ ኃይል ማመንጫዎችና የሌላ መሰረተ ልማት አውታሮች አለመስፋፋታቸው ግን የሀገሪቱን እድገት አሁንም እያደናቀፈ መሆኑን አዋቂዎች ይናገራሉ። ኤላም ኢብራሂም የአፍሪካ ህብረት የመሰረተ ልማትና የኃይል ምንጭ ጉዳይ ኮሚሽነር ናቸው። ይህ ጉዳይ በአዲሱ የህብረቱ የልማትና የመጣኔ ሀብት ትብብር አጋርነት በኔፓድ ትልቅ ትኩረት የሚሰጠው መሆኑን አስረድተዋል።
We have a permanent session in every summit for the NEPAD.
በሁሉም የመሪዎች ጉባኤዎች ኒፓድ ስለ መሰረተ ልማት የሚነጋገርበትና በፕሬዝደንታዊ ትኩረት የሚካሄዱ የመሰረተ ልማት ውጥኖች ላይ የሚያተኩሩ ቋሚ ስብሰባዎች አሉን።
የአፍሪካ መሪዎቹ ጉባኤ የቡሩንዲ የፖለቲካ ብጥብጥ፣ የደቡብ ሱዳን ጦርነት ላይም ይወያያል። እንደ ኬንያ፣ ናይጄሪያ እና ሶማሊያን ጨምሮ በተለያዩ ሀገሮች ላይ የቀጠለው የሽብርተኝነት ስጋትም መሪዎቹ ጠለቅ ያለ ውይይት እንደማያካሂዱበት ተመልክቷል። በሺዎች የሚቆጠሩ አፍሪካውያን አውሮፓ ለመግባት በሜዲተራኒያን ባህር በኩል በሚያደርጉት አደገኛ ጉዞ ሕይወታቸውን እያጡ ባሉበት በአሁኑ ወቅት ይህ የአፍሪካ ህብረት ጉባኤ ከሚነጋገርባቸው አጀንዳዎች መካከል አንዱ እንደሚሆን ታውቋል። ሌላው ጉባኤው የሚነጋገርበት ርዕስ ደግሞ በተባበሩት መንግስታት ድርጅት ሊካሄድ በቀረበው ለውጥ አፍሪካ የምትይዘው አቋም፣ በተለይም የአፍሪካ ሀገሮች የሚኖራቸው ሚናና ቦታ ላይ መሪዎቹ የተለየ ትኩረት ሰጥተው ይነጋገራሉ ተብሏል። በቅርቡ ደቡብ አፍሪካ ውስጥ የውጭ ሀገር ሰዎችን በመጥላት ስሜት የተነሳሱ ጥቃቶች መካሄዳቸው ምክንያት በማድረግ አንዳንድ የሀገሪቱ መሪዎች በፕሪቶሪያው ጉባኤ ላይ ላለመካፈል ወስነዋል ተብሎ የሚሰማውን ወሬ የደቡብ አፍሪካዋ የዓለም አቀፍ ግንኙነቶች ሚኒስትር ማሻባኒ ያስተባብላሉ።
We have received confirmation that all AU member states will be represented.
ሁሉም የህብረቱ አባል አገሮች መሪዎች በጉባኤው ላይ እንደሚወከሉ ማረጋገጫ ደርሶናል። አብዛኞቹ አገሮች መሪዎቹ ራሳቸው ናቸው የሚመጡት። ስለዚህ ደቡብ አፍሪካ ከሚካሄደው የአፍሪካ አገሮች የመሪዎች ጉባኤ ያለመካፈል ውሳኔ ያደረገ የለም።
25ኛው የህብረቱ ጉባኤ የፊታችን እሁድና ሰኞ በሚካሄደው የመሪዎቹ ስብሰባ ይጠናቀቃል።
በነገራችን ላይ ከዚህ አሁን ከቀረበው ከ25ኛው የአፍሪካ ህብረት ጉባኤ ዘገባ ጋር በተያያዘ በአህጉሪቱ ውስጥ እዚህም እዚያም እየተቀጣጠሉ ባሉ ግጭቶችና ሁከት ባረገዙ አዝማሚያዎች ላይ ትኩረት ሰጥቶ እንደሚነጋገር ተሰምቷል። የአፍሪካ ህብረት ግጭቶችን መቆጣጠርን አስመልክቶ ብዙ ውጤታማ እርምጃዎችን እየወሰደ መሆኑ የሚናገሩ ተንታኞች ገና ብዙ እንደሚጠበቅ አክለው ያሳስባሉ። የዚህ ዝርዝር ዘገባ አለው። ሰለሞን አባተ ያጠናቀረ ነው። በሁለተኛው አጋማሽ ይዞልን ይቀርባል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። እስቲ ከእናንተ ከአድማጮች በነጻው ተዘዋዋሪ ቁጥራችን 202-205-9942 የውስጥ መስመር 14 ከተቀበልናቸው በርካታ አስተያየቶች ለአሁኑ እነዚህ መርጠናል።
ሁሉ መደባትኩም አድናቆታለን። ከላይ ከምባል ዶክተር አወት ነቴ ለቅርቦ አስተምረታት ህግደፍ ምስተዋሃደ መገዲ ተቃውሞታቶም ከሪሩ ከስማ ከለው ጣም ዝሐዝኒ ባል ዶክተር አወት
ወደ እሺ የይቅርታ አድማጮች፣ እናንተ አስተያየት ምናልባት የቴክኒክ ችግር ሳይገጥመን አልቀረም በትግርኛ የተሰማው ለትግርኛ ቋንቋ አገልግሎት የመጣ ነው። በነገራችን ላይ በኢሜይልም የደረሰናል። እስቲ የመጀመሪያውን አዳነች
እናላችሁ። ሰኔና ሰኞ ከገጠመ ሲባል በእናንተ ፕሮግራም እንደሰማሁት እንደ መጥፎ አጋጣሚ የሚታይበት ወይም አደጋ ሲደርስ የሚችልበት ተብሎ ይታመናል ያላችሁ ይመስለኛል። ነገር ግን የሀገሬ ገበሬ የሚጠቀምበት ሰኔና ሰኞ ሲገናኝ ወይም እንደ በጎ አጋጣሚ ነው፣ እንደ ስኬት ወይም ጥሩ እድል ነው የሚቆጠረው። ቢሁልንም የሚጠቀምበት በጎ ገጠመኝን ለመግለጥ ነው ይሉናል
እና ያብራሩታል። አዎ ሰኔ የዘር ወቅት መጀመሪያ ስለሆነ ይላሉ። ሰኞና በሬዎቹም ሰንበት በት ብለው አርፈው የሚገናኙበት ስለሆነ በሚያዝያና ግንቦት ወሮች ያረሰና ያለሰለሰ ማሳ የሰኔ ወር እንደገባ በመጀመሪያ ሳምንት መዝራት የታታሪና ብልህ አርሶ አደር ምርጫ በመሆኑ ይመስለኛል። እናም ሰኔና ሰኞ ገጠመለስ ይባላል ለገበሬው በመልካም አጋጣሚ ይጠራል። ለማንኛውም የተሳሳተው የኔ ይሁን ወይ የእናንተ አጣርታችሁ እስቲ ንገሩ እኝሉናል አድማጫችን።
አድማጫችን ዘላለም እናመሰግናለን። ሌላም ደርሶናል በዚሁ በትናንቱ የሰኔና ሰኞ ቅንብራችን ላይ ጸሐፊው ይሁን ይላሉ። ይሁና ለማንኛውም ከልጅነቴ ጀምሮ ሰኔና ሰኞ ገጠመ ሲባል ሰማለሁ። ይህን ቀን በማስመልከት አንጋፋውና ተወዳጁ ጋዜጠኛ ንጉሴ አክሊሉ የሆነ ነገር ይበለና ነው ያሉት። ንጉሴ የሚለውን ብሏል።
አዎ ንጉሴ የሚለውን ብሏል። እኛ አድማጭ ግን ጥሩ ግጥም ልከውልናል። ግጥሙን ይሁን ብለናል። ይሁን ነው። አልሆን ሲል ዘመኑ ካልተገጣጠመ ሰኔና ሰኞ ቀን ይሉን አልገጠመ። ፈልገን ወይም ፈለግን አልፈለግነው ክስተቱ ያለ ነው። ዑደቱን ሲጨርስ ሰኞ ላይ ሰኔ ወር መግጠሙ ማይቀር ነው። ይሄ ሁሉ ፍዳ ጣሩ የበዛብን ሰኔና ሰኞ ቀን ዛሬ ሲመሽ ለጠዋት ደጋግሞ መጥቶ ይሆን ይላሉ። እናመሰግናለን አድማጫችንን።
አስተያየት የላካችሁልን ሁሉ እናመሰግናለን። ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሮ
በኢሜይልም ልትልኩ ትችላላችሁ። አድራሻው horn@voanews.com ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አዎ በነገራችን ላይ ቀደም ሲል በቴክኒክ ምክንያት የተቋረጠው የእናንተ አስተያየት በድምፅ የተላከው ነው።
ጸረ ሙስና ኮሚሽን ደሞዝ መጨመር ያስፈልጋል አይነት ሲናገር ስትነዋል። በጣም ያሳዝናል። ዛሬ ኢትዮጵያ ውስጥ 10,000 ብር እንደ ድሮ በቀዳማዊ ኃይለሥላሴ ጊዜ 100 ብር ነው ዋጋው የመግዛት ኃይሉ። ምክንያቱም እኔ በ2015 ኢትዮጵያ ውስጥ አይቻለሁ። ጤፍ 1,500 ብር ነው። ስንዴ 950 ብር ነው። ሌላም እንደዛ ነው። ስጋ ከ200 እስከ 350 ብር ነው። ታዲያ ሰዎች ምን ይወሉ? መንግስት ሊሰሩለት ይፈልጋል። ደሞዛቸውን ለምንድን ነው የማያሻሽሉት? የኢትዮጵያ መንግስት ወይም ሳብሲዳይዝ ማድረግ አለበት ለምርቱ፣ ወይም ደግሞ ጥሩ ደሞዝ መክፈል አለበት። ይህ ጸረ ሙስና ምናምን ማታለል ነው። ይሄ እውነተኛ ሙስና እንዲቀር ከተፈለገ ሰዎች በቂ ደሞዝ እንዲኖራቸው ያስፈልጋል። ጡረታ እንዲኖራቸው ያስፈልጋል። በትክክል መስራት ያስፈልጋል። የቀዳማዊ ኃይለ ሥላሴን አይነት አስተዳደር ያስፈልጋል። ይሄ በዚህ በዛ ብንለው ሁሉ ዋጋ የለውም። አይተነዋል። የጃንሆይንም አይተናል፣ የደርግም አይተናል፣ አሁንም የወያኔ እያየ ነው። ከቀዳማዊ ኃይለ ሥላሴ የተሻለ አስተዳደር አላየንም። ሰው ሞራል የሚኖረው በልቶ ሲያድር ብቻ ነው። በልቶ ማደር ካልቻለ ሞራል ሊኖረው አይችልም። እና እባካችሁ ደሞዝ ጨምሩ፣ ደሞዙን አስተካክሉ። 1,000,000 2,000,000 ማንም ሰው ሰርቆት ከሚሄድ ይልቅ ለሁሉም ብታከፋፍሉት ይሻል።
ታደሰ ነኝ ከዚህ ከአሜሪካ። ወይዘሮ ትዝታ እጅግ በጣም ነው የማመሰግንሽ። ምክንያቱም ኤልያስን በጣም አጥብቀሽ ነበር የጠየቅሽው፣ መልስ አላገኘሽም ሰምቼዋለሁ። ለማስረጃ ያህል ወደ ራሳችን ሄደን እንኳን ብንጠይቅ፣ ለምሳሌ ወደ ትግራይ አካባቢ አቶ ገብሩ አስራት የዜግነቱን መብት እንደ አጣ ሁላችንም ሰምተናል። በእናንተም በኩል ሰምቼዋለሁ። ካርድ ከሁለት እና ከሶስት ወር በፊት ጠይቆ ሳያገኝ ቀርቷል። ራሱ መምረጥ አልተፈቀደለትም። ታዛቢም በዛው መልኩ ተነፍጓቸዋል ማለት ነው እኮ። ግሩም ነው።
እና አስተልን ቪዲዮዎች እንደምናችሁ በቀዳሚው ውይይታችሁ ሁለት ወጣቶችን ኤልያስ ግደይንና አናኒያ ሶሪን ትዝታ ያወያየችውን ተከታትያለሁ። ኤልያስ ግደይ ነኝ ያሉት ወጣት የገዢው መንግስት የለማታዊ መንግስት አክቲቪስት ነኝ ያሉት ሰው እናገሩት ነገር መረጃ የሌለው ነገር ዝም ብሎ አንድ ከላይ እስከታች የመንግስት ደጋፊዎች ከላይ እስከታች ተቃዋሚዎች ቋሚ የፖለቲካ አጀንዳ የላቸውም የሚል ለሁሉም የተነገረ የሚመስል ነገር ነው ሁሉ የሚደጋገመው። ከዚህ ይልቅ ግን ምንድነው ገዢው መደብም ሲያጠፋ አክቲቪስት ማለት ገዢው መደብም ሲያጠፋ እንዲህ አድርጋል ብሎ መተቸት እንጂ አብሮ ሆይ ሆይ ማለት ለውጥ አያመጣም። ከዛ በተረፈ ግን አናኒያ ሶሪን በጣም አመሰግናለሁ። የኢትዮጵያ ህዝብን ብስረት ነው የተናገረው።
ተነስተልኝ ትላንት በቀረበው ፕሮግራም ሁለት ወጣቶች ቀርበው እየተወያዩ ነበርና አንድ ጥያቄ ተዛለኝ። አናኒያ ሶሪ ታዛቢ ሆኜ እየተከታተልኩ ነበርና የማይኖሩ ሰዎች ለምርጫ ቀርበዋል ሲል ሰምቻለሁ። የሰውዬ ታዛቢ ነው እንጂ የጸጥታ ሰው አይደለም። እዛ መኖራቸውን እንደሚኖርና እንደማይኖሩ እንዴት አወቀ? በሌላ በኩል ታዛቢዎች ለመታዘብ አይፈቀድላቸውም እየተባለ ነበር የሚነገረውና እንዴት ለሱ ተፈቀደለት? ሊሆን አመሰግናለሁ።
አስተያየት የላካችሁልን አድማጮች በሙሉ እናመሰግናለን። ፕሮግራማችን ይቀጥላል እስከ ምሽቱ 4 ሰዓት። አንድ ሁለት ዘገባዎች ያልተሰሙ አሉ፣ እየተዘጋጁ ናቸው፣ እንደደረሰን እናቀርባለን። እስቲ እነሱን ለመጠባበቅ ትንሽ በሙዚቃ ረፍት እናርግና እንረጋጋኛ። መልካሙ ተበጀ እናመሰግናለን። ትንሽ ዘና አድርጎናል። አሁን ፋታ ትንፋሽ አግኝተናል። የቀሩ ዘገባዎች ጋር እንመለሳለን። ቀደም ሲል ለሁለተኛው አጋማሽ ያቆየነው የሰሎሞን አባተ ዘገባ ነው። ወደ ሁለተኛው አጋማሽም በዚያው አልፈናል። ደቡብ አፍሪካ ዋና ከተማ ጆሃንስበርግ ላይ የሚካሄደው የአፍሪካ ህብረት መሪዎች ጉባኤ በሀገሪቱ ውስጥ እዚህም እዚያም እየተቀጣጠሉ ባሉ ግጭቶችና ሁከት ባረገዙ አዝማሚያዎች ላይ ትኩረት ሰጥቶ እንደሚነጋገር ተመልክቷል። ብሩንዲ፣ ደቡብ ሱዳን፣ ማሊ፣ ናይጄሪያ የብዙ አፍሪካውያን ቀልብ ይዘው የሰነበቱ የሚንተከተኩ አካባቢዎች ናቸው። የነዚህን ትኩስነት ለመጥቀስ ያህል እንጂ በርግጥ ሌሎችም አሉ። የአፍሪካ ህብረት ግጭቶችን መቆጣጠርና አስመልክቶ ብዙ ውጤታማ እርምጃዎችን እየወሰደ መሆኑን የሚናገሩ ተንታኞች ገና ብዙ እንደሚጠበቅ አክለው ያሳስባሉ። አኔታ ፓውል ናቸው ከደቡብ አፍሪካ የላከችልን፣ ሰለሞን ያቀርበዋል።
ዊመንስ ኢምፓወርመንት በዚህ ሳምንት የአፍሪካ መሪዎች 25ኛውን ጉባኤያቸውን በሚያካሂዱበት አዳራሽ መግቢያ ላይ የተሰቀለ ባነር የያዘው መልእክት ነው። የሴቶችን ውሳኔ ሰጭነት ማስፋት ወይም ማጠናከር። ይሁን እንጂ መሪዎቹ በተገናኙ ቁጥር እንደሚያደርጉት ሁሉ የአሁንም ስብሰባቸው በሁከትና ግጭቶች አጀንዳ የተዋጠ ነው የሚሆነው። ብዙዎች እንደሚጠብቁት እነዚህ ግጭቶች የፖለቲካ መናጨት የወለዳቸው ናቸው ወይም ደግሞ ሲቪልም ሊሆኑ ይችላሉ። የአፍሪካ ህብረት ባለሥልጣናት በር ዘግተው በተቀመጡባት ጆሐንስበርግ ጥቂት መንደሮች ሸሸት ብለው ደግሞ የደህንነት ወይም የጸጥታ ጥናቶች ኢንስቲትዩት ተንታኞችም ታድመው ሐሳቦቻቸውን ሲያተጋትጉ ውለዋል። ዛሬ ማክሰኞ አሁን እየተካሄዱ ያሉ ውጊያዎችና ሊፈነዱ የተቃረቡት የፖለቲካ እባጮች ናቸው የመሪዎቹ የዘንድሮ ራስ መታት ይላሉ ተንታኟ ሊስል ሉቫውድራን።
በመሰረቱ ቀደም ሲል ብዙዎቻችሁ የአፍሪካ ህብረት ስብሰባዎች ላይ ተገኝታችኋል። የየጉባኤው መሪ አጀንዳ ተብሎ የሚያዝ ነጥብ አጣዳፊ በሆኑ የሰላምና የጸጥታ ጉዳዮች ይሸፈናል።
በዚህ ዓመት እነዚያ አጣዳፊ ወይም አንገብጋቢ የሚባሉ ጉዳዮች ለረጅም ዓመታት ስልጣን ላይ የቆዩት የቡሩንዲው ፕሬዚዳንት ፒየር ንኩሩንዚዛ ለሶስተኛ ዘመን ለመወዳደር መሻታቸውን ባሳወቁ ጊዜ የተነሳውን ተቃውሞና እየተካረረ የመጣውን የፖለቲካ አዝማሚያ ያካትታል። የፖለቲካና የጎሳ ብጥብጥ ቀስፈው የያዟትን ደቡብ ሱዳንን ይጨምራል። ናይጄሪያንና ምዕራብ አፍሪካን እያተራመሰ ያለውን የቦኮ ሐራምን ስጋት ይዟል። በዚያ ላይ ዓመታትና ዓመታት ያስቆጠረውን የሶማሊያን ግጭትን ጨምሩበት። ከሀያ ዓመታት ለዘለቀ ጊዜ የተረጋጋ ማዕከላዊ መንግሥት አጣ የኖረች አገር ከ1990ዎቹ ጀምሮ እጅግ አሳዛኝና አዋራጅ በሆነ ውጥረት፣ ሁከትና ትርምስ ውስጥ የሚገኘው ምስራቃዊ የኮንጎ ግዛት ሊቢያን ለአርባ ዓመታት ጨምድደው ከገዙት ሙአመር ጋዛፊ የዛሬ አራት ዓመት መወገድ ጋር የፈነዳውና እስከ ዛሬ እየነደደ ያለው የሊቢያ ብጥብጥና መከፋፈል። አፍሪካ ጣጣዋ ብዙ ነው። የአፍሪካ ህብረቱ የሰላምና የጸጥታ ምክር ቤት ቀደም ሲል ከነበረው ይልቅ ዛሬ ይበልጥ ፈርጣማና ኃይለኛ መሆኑን ተንታኞች ይናገራሉ። ለግጭቶች ምላሽ በመስጠትም ዛሬ ከቀድሞ ይልቅ ፈጣንና ቆፍጠን ያለ ነው። በሌላ በኩል ግን የአፍሪካ መሪዎች አሁን እየጣማቸውና እየተጠናወታቸው የመጣን ሌላ አዝማሚያ ለመቀልበስ ወይም አቅጣጫ ለማስቀየር እምብዛም ሲጥሩ ወይም የሚያረካ እንቅስቃሴ ሲያደርጉ አይታዩም። ስልጣን ላይ ተጣብቀው ለመኖር ሲሉ የየሀገሮቻቸውን ሕገ መንግሥት የመጠምዘዝ ወይም የመቀየር አባዜ። ይህ ነገር ደግሞ ለወደፊት ግጭቶች ዋነኛ ጠንሳሽ እርሾና አቀጣጣይ እንዲሆን አትጠራጠሩ ሲሉ ያስጠነቅቃሉ። ሌላው ተንታኝ ዴቪድ ዙንሜ ነው።
I am of opinion that the legal framework that we put in place is not helpful to stop the third term debate.
እኔ እንደሚመስለኝ ይህንን በብዙ አገሮች ውስጥ የሚካሄድ የሶስተኛ የስልጣን ዘመንን እሰጥ አገባ ለማስቆም የሚያስችሉ ብቃት ያላቸው ወይም በቂ የሆኑ የሕግ ማዕቀፎች የሉም። የአፍሪካ መሪዎች በዚህ የሶስተኛ የስልጣን ዘመን ሙከራ ጉዳይ ላይ ማልደውና ቆፍጠን ብለው ካልተናገሩ፣ እርምጃም ካልወሰዱ በመጪው ቅርብ ዓመታት ስልጣንን የሙጥኝ ብሎ መኖር የሚፈልጉ መሪዎች ውሳኔዎች ለሚፈጥሯቸው ጦርነቶችና አለመረጋጋቶች መዘጋጀት አለባቸው።
ብርቱ ማስጠንቀቂያ፣ በጉልህ የሚታይ ቢጫ ካርድ። ይሁን እንጂ ይላሉ ደግሞ በጎ ዜና የሰነቁት ዙሜኑ፣ የአፍሪካ ህብረት ከተቋቋመበት የዛሬ 52 ዓመት ከነበረው ሁኔታ ዛሬ ብዙ ተሻሽሏል። በዚህ ዓመት እንኳ እኮ ቀድሞ የሥልጣን ትንቅንቅ የግጭት እንፍላል በነበሩ ናይጄሪያና ሌሶቶን በመሳሰሉ ሀገሮች ውስጥ እኮ ሥልጣንን በሰላም ሲተላለፍ አይተናል። ተመስገን ነው።
Seriously speaking, I think Africa has made some progress in the democratization process.
ስለ እውነት እንነጋገር ከተባለ በዚህ የዲሞክራሲ ለውጥ ሂደት ውስጥ አፍሪካ የተወሰነ ርቀት ተራምዳለች። አፍሪካን ከ1952 ዓመተ ምህረት እስከ 1992 ዓመተ ምህረት በነበሩት 40 ዓመታት ውስጥ ተመልክቼ 89 ወታደራዊ የመንግስት ፍንቀላዎችን ቆጥሬያለሁ። ከዚያም እንደገና ደግሞ ከ1992 ዓመተ ምህረት እስከ ዛሬ የዘለቁትን 15 ዓመታት አየሁ። የነበሩት የወታደራዊ መፈንቅለ መንግስት እንቅስቃሴዎች 6 ብቻ ናቸው። ይህ ለውጥ ነው፣ በጎ እርምጃ ነው። ይህ ማለት የተገደሉት ፕሬዝዳንቶች ቁጥር አሁን ያነሰ ነው። ወደ መንበረ ስልጣኑ የሚዘልቁት ጀነራሎች ቁጥር አሁን ያነሰ ነው። ይህ ማለት እኮ ዛሬ የከተማው ቋንቋ የሀገሩ መግባቢያ ዲሞክራሲ የሚባለው እየሆነ ነው ማለት ነው።
መሪዎቹ የአሁኑን ስብሰባቸውን የሚጀምሩት የፊታችን ቅዳሜ ነው። ሊቀመንበራቸው ስብሰባቸውን የሚመሩት ሐራሬ ላይ ላለፉት 30 ዓመታት በትሩን እንደጨበጡ ያሉት የዚምባብዌው ፕሬዚደንት ሮበርት ሙጋቤ ናቸው። የቡሩንዲው ፕሬዚደንት ንኩሩንዚዛ ሰሞኑን ወደ ጆሃንስበርግ የሚሄዱ አይመስልም። ብዙ ሰውም አልጠበቃቸውም። ታስታውሳላችሁ? በዚያን ሰሞን እኮ በግርግሩ ውስጥ ለአንዲት የአካባቢ ጉዳይ ብለው ወጣ ያሉ ጊዜ አንድ ወታደር ቂጢጥ አሉና ቤተ መንግሥት ውስጥ ከዛሬ ጀምሮ አጼው ጓድ ሊቀመንበሩ እኔ ነኝ ብለው ነበር። በእርግጥ የእውነቱ ጓድ ሊቀመንበር የመጡ ጊዜ አይ ለጨዋታ ነው እንደማለት አሉና ዞር አሉ። ለማንኛውም እንኩሩንዚዛ ነቅተዋል።
ፕሮግራማችን ይቀጥላል። ሁለተኛው አጋማሽ ላይ ነን። የዛሬ ማክሰኞ መደበኛ ቅንብራችን ሐኪሞን ይጠይቁ ይቀጥላል።
ሳምንታዊ ቅንብር ሐኪሞን ይጠይቁ ለምሽቱ በአለርጂ የሚቀሰቀሱ የአፍንጫ የጉሮሮና የአየር ቧንቧ በሽታዎች ዙሪያ ከበርካታ የፕሮግራሙ ተከታዮች የደረሱ ጥያቄዎችን መነሻ በማድረግ ከባለሙያ ጋር የተጀመረ ተከታታይ ቃለ ምልልስ የመጨረሻ ክፍል ዝግጅት ነው ይዞ የቀረበው። የዛሬውም ቅንብር አለርጂ የሚያስከትለውን የህመም አይነቶች ምንነት፣ ህሙማን ሊያደርጉ የሚችሏቸውን አንዳንድ ጥንቃቄዎችና የህክምና አማራጮች ይመረምራል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በዚህ በዩናይትድ ስቴትስ የከነቲከት ዩኒቨርሲቲ ረዳት የህክምና ፕሮፌሰርና የአንገት በላይ ሐኪም እንዲሁም የቀዶ ህክምና ባለሙያ ዶክተር በላቸው ተሰማን ያወያየው። አሉላ በቀደመው ዝግጅት ያነሳውን አንድ ጥያቄ መለስ ብሎ በማስታወስ ይሆናል የሚጀምረው።
ዶክተር በላቸው፣ ከአለርጂ ጋር ተያይዘው የሚነሱ ወይም በሌላ መልኩ ራሳቸውን ችለው የሚከሰቱ ግን በዚህ የአለርጂ ሰሞን የሚባባሱ የህመም አይነቶችን አስረድተውናል። እነኚህ ከአለርጂ ጋር ተያይዘው የሚነሱትም ሆነ በአለርጂ ምክንያት በዚህ ጊዜ የሚታዩ በሽታዎች ከመምጣታቸው አስቀድሞ ሰዎች በጥንቃቄ ለመከላከል ሊያደርጓቸው የሚችሉ እርምጃዎች አሉ? በቤት ውስጥ ሊሆን ይችላል፣ በአካባቢያቸው ሊሆን ይችላል።
አሉላ፣ እሱ በጣም ጥሩ ጥያቄ ነው። አንዳንድ ጊዜ አካባቢያችን መሸሽ የምንችለው ነገር አይደለም። በወቅታ ከአበባዎችና ከዛፎች የሚመጣውን ብንታ መሸሽ አንችልም። እንደሱ አይነት ነገሮች ላይ ሊከብድ ይችላል። ነገር ግን ቤት ውስጥ አቧራ በሚበዛበት ጊዜ ወይም ብንታዎች በሚበዙበት ጊዜ፣ ድመት ወይ ውሻ ያላቸው ወይም ብዙ ምንጣፍ ቤት ውስጥ ያለው፣ እነዚህ ነገሮች ብዙ አለርጂ ሊያመጡ ይችላሉ። እነዚህ ወቅታዊ ነገሮች አይደሉም፣ ሁል ጊዜ የሚኖሩ ናቸው እና በክረምትም በበጋም አለርጂ ያለባቸው ሰዎች እነዚህ ነገሮች ሊያስተካክሉ ይችላሉ። ግን ወቅታዊ በሚሆንበት ጊዜ ወቅቱ ከመጀመሩ በፊት አንዳንድ ዶክተር ሳይታዩ የሚወሰዱ መድኃኒቶች ሊኖሩ ይችላሉ እና እነሱ ሊረዱ ይችላሉ። ወቅታዊ ለሆኑት መዘጋጀት፣ ወቅታዊ ላልሆኑት ደግሞ ቤት ውስጥ ላሉት ችግሮች እነሱን ማስተካከል ይሆናል።
ቀደም ብለው የገለጿቸው ዋና ዋናዎቹ ቶሎ የሚከሰቱት ብናኝን፣ በቤት ውስጥ የቤት እንስሳት ካሉ ከእነሱ ገላ ላይ በሚበኑ ጸጉሮች፣ የተለያዩ ቀስቃሽ ነገሮች የሚነሱትን ያህል አንዳንዴ በምግብ የሚሳበብበትም ጊዜ አለ። ሌሎች ከአለርጂ ጋር ተያይዘው እሱ ሊሆን ይችላል የሚባሉትን ነገሮች የአለርጂ ሁኔታ እንደ ቀሰቀሰው አዲስ ልብስ ሊሆን ይችላል፣ እንዴት መለየቱ ይችላሉ? ምን አይነት አመላካች ነገሮችን ይመክራሉ?
ይሄ ማስነጠስ፣ ቀለም የሌለው ፈሳሽ ከአፍንጫ መውጣት፣ እንባ መብዛት፣ አይን አካባቢ ያለው ቆዳ ማሳከክ፣ አንዳንድ ጊዜ ሰዎች ጉሮሯቸውን ጆሯቸውን ሊበላቸው ይችላል እና እነዚህ ነገሮች ብዙ ጊዜ በአለርጂ የሚነሱ ናቸው። እና አለርጂው በሚነሳበት ጊዜ ወቅታዊ ከሆነ ውጪ ያለውን ነገር፣ የምግብ ከሆነ ወዲያው የተበላው ነገር ምን እንደሆነ ማየት፣ እነሱም ካልሆኑ ደግሞ ቤት ውስጥ ያሉት ነገሮች ካሉ አዲስ የተቀየረ ለምሳሌ የልብስ ማጠቢያ ሳሙና ከሆነ የተቀየረው እሱ ሊሆን ይችላል። አዲስ ሽቶ ከሆነ እሱ ሽቶ አፍንጫ ውስጥ ገብቶ ሊያስቸግር ይችላል። እና እነዚህ ነገሮች ተጠንቅቆ ማስተዋል ነው የመጀመሪያው ሕክምና ለአለርጂ ሲባል። እና እነሱ ከሆነ እነሱን ቀይሮ እነሱ በሚቀየሩበት ጊዜ አለርጂው ሊጠፋ ይችላል፣
ለውጡ ማየት ይችላሉ ሰዎች።
በቀላሉ እሱ ነው።
እንዲህ ያለውን ሁኔታ ከተረዱ ሌላ ተጨማሪ የምርመራ ሁኔታዎች ሊኖሩ ይችላሉ። መልካም ህሙማን እንዲህ ያለ ነገር የቀሰቀሰብኝ ይመስለኛል ሲሉ ምልክቶቹን ይዘው ሲመጡ አለርጂው በምግብ ውስጥ ከሆነ በሚወስዱት ነገር ውስጥ ከሆነ በምርመራ መረጋገጥ ይችላል በሐኪም።
ልክ ነው። እነዚህ ችግሮች በሚፈጠሩበት ጊዜ እና ሰው ከተጠራጠረ እንደዚህ አይነት ችግር መኖሩን በመጀመሪያ መደረግ ያለበት ያው እነዚህ ነገሮች ማስወገድ ነው። እነዚህም ተወግዶ ደግሞ ከዛ ሰፋ ያለ ችግር እንዳይኖር በዶክተር መታየት ከተፈለገ የደም ምርመራ አለ። ማለት በደማችን ውስጥ ያሉትን ኬሚካሎች ምን አይነት ነገር ነው አለርጂ የሚያስነሳው የሚለውን መታየት ይችላል። እነዚህም በጣም ሰፊ ሳይሆን ምን አይነት ምግብ ወይም ምን አይነት ብናኞች ከአበባ ወይም ከዛፍ የሚመጣው ብናኞች ሊያመጡ ይችላሉ የሚለውን ያሳያል። ከዛም ደግሞ አልፎ ቆዳችን ላይ እነዚህን ብናኞች ወይም ከምግብ ውስጥ የሚመጡትን ኬሚካሎች በትንሹ በመክተት የቆዳ አለርጂ ቴስት መደረግ ይቻላል።
ሰውነት ሲቆጣ ታወቅ ይችላል ማለት ነው።
አዎ፣ የቆዳው ቴስት ከደሙ ቴስት በጣም የበለጠ ሊያሳይ የሚችል ስለሆነ ብዙ አለርጂ ዶክተሮች የቆዳውን ይመርጣሉ።
ሰዎች አስቀድሞ በጥንቃቄ ለመከላከል ሊያደርጓቸው የሚችሉ እርምጃዎች እንዳለ ሆነው የአለርጂ ወቅት ከገባና አንዴ ከተከሰተ ምልክቶችን ሰዎች ማሳየት ከጀመሩ በኋላ ምን አይነት የሕክምና አማራጮች አሉ? መጀመሪያ ይሄን ያስቀድሙ፣ ይሄን ያስከትሉ፣ እንዲያድርጉ የሚባሉ በሐኪም ትእዛዝም ያለ ሐኪም ትእዛዝም የሚወሰዱትን መድኃኒቶች ጨምሮ?
አዎ፣ እንግዲህ በመጀመሪያ በተቻለ መጠን ምግብ ከሆነ እነዛን ምግቦች ማስወገድ፣ የቤት ውስጥ ከሆነ እነዛን በተቻለ መጠን መቀነስ። ወቅታዊ በሚሆንበት ጊዜ እነዚህ ኦቨር ዘ ካውንተር ወይም ሐኪም የማያስፈልጋቸው መድኃኒቶች አሉ፣ የሚዋጡ አንታሂስታሚን የሚባሉ መድኃኒቶች አሉ፣ በአፍንጫ የሚነፉ ኔዞል ስቴሮይድ የሚባሉ መድኃኒቶች አሉ። እነዚህም አፍንጫ ውስጥ ያለውን ችግር እንዳያስከስት የሚቀንሱ ናቸው። እነዚህ አንታሂስታሚን የሚዋጡት ክኒኖችና አፍንጫ ውስጥ የሚነፉት ብዙ ሰዎችን የሚያስቸግር የአለርጂ ችግር ሊቀንሱ ይችላሉ። ልክ አፍንጫ ውስጥ እንደሚነፋው አይነት ብዙ ሰዎች አይናቸውን ስለሚበላቸው እሱን የሚቀንስ የአይን ቅላትም የሚቀንስ የአይን ጠብታ መድኃኒቶች አሉ። እነዚህ ዶክተር የማያስፈልጋቸው መድኃኒቶች በማይሰሩበት ጊዜ ዶክተር አይቶ የዶክተር ፕሪስክሪፕሽን የሚያስፈልጋቸው ደግሞ ከእነሱ ትንሽ ጠንከር ያሉ መድኃኒቶች ሊኖሩ ይችላሉ። አንዳንድ ጊዜ ደግሞ ሰዎቹ የሚደርስባቸው የአለርጂ እብጠት ትንሽ ጤና ሊያቃውስ የሚችል ስለሆነ ማለት ወይ ሳምባ የሚያሳብጥ ከሆነ ወይ ጉሮሮ የሚያሳብጥ ከሆነ እነዚህ ሰዎች ወይ በደም ወይ በቆዳ ቴስት ከተደረጉ በኋላ እና ምን አይነት አለርጂ እንዳለባቸው ከታወቀ በኋላ በኪሳቸው ይዘው የሚዞሩት መርፌ አለ፣ ችግር እንዳይገባባቸው ወይ ጉሮሯቸው እንዳይዘጋ የሚረዳ መድኃኒት ኤፒፔን የሚባል እሱ ብዙ ህጻናት ልጆችና አዋቂ ሰዎችም መያዝ የሚኖርባቸው ሊሆን ይችላል። ይሄ ድንገት ችግር እንዳያመጣ የሚያስፈልግ ነገር ነው። በሌላው ደግሞ እነዚህ ወቅታዊ ለሆኑት አለርጂዎች ችግር ላለባቸው ሰዎች በሳምንት በትንሹ እየተወጉ እንደ መርፌ በሚመጣው አለርጂ ሰውነት የሚያሳየውን ሪያክሽን ሊቀንስ የሚችል አይነት መርፌ ናቸው። በሰፊው ሁሉንም ነገር ስናይ ለአለርጂ ጠቃሚ አልፎም ደግሞ በአለርጂው ምክንያት እንደ ኢንፌክሽን ወይም እንደ እብጠት በሚመጣበት ጊዜ ሕክምና ሊያስፈልግ ይችላል።
ይሄም መድኃኒት ሲወስዱ የአለርጂውን ስሜት ሊቀንስ ይችላል፣ የእብጠቱን ሁኔታ እንዳይባባስ ሊረዳ ይችላል እያሉ የመቀነስን የሁኔታዎችን አለመባባስን የገለጹት። ሙሉ በሙሉ አንድ ሰው ጨርሶ በሕክምና ሊድን ይችላል የአለርጂ በሽታ ወይስ ከጊዜው ጋር እየሄደ እንዳይባባስ የሚደረግ ጥረትና ያንኑ የማከም ሁኔታ ነው ያለው?
አዎ፣ ፈውሱ እንግዲህ ለአለርጂ ዋናው ፈውስ ያንን አለርጂ ማስወገድ ወይም አለመንካት ነው። ዋናው ፈውስ እሱ ነው። ማለት ሰውነታችን እነዛን የአለርጂ ነገሮች እስካላየ ድረስ አለርጂው ሪያክት አያደርግም ወይም አይጀምርም። ግን አንዳንድ ጊዜ እነዚህ ኃይለኛ አለርጂ በሚመጣበት ጊዜ ሰውነታችን እነዛን ለአለርጂ ያለብንን ኬሚካሎች ካየ በትንሽ በትንሹ ማለት ቅድም እንደጠቀስኩት የሚወጋ ከሆነ እንደ ክትባት አይነት ዲሰንስታይዜሽን የሚባል ሕክምና አለ። እሱን ሰውነታችን በጣም ኃይለኛ ሪያክሽን እንዳይኖረው ወይም እኛ ያ የአለርጂው ስሜት እንዳይኖረን ማድረግ እንችላለን እንጂ ከአለርጂ መፈወስ የለም።
ዶክተር በላቸው የመጨረሻ እናድርገው። የመድኃኒት አወሳሰድን አስመልክቶ በዘልማድ የሚያነጋግሩ በጣም የሚቃረኑ ሀሳቦች ይሰማሉ። ያለ ሐኪም ትዕዛዝ የሚወሰዱትን መድኃኒቶች ጨምሮ ፈጥኖ መድኃኒቶችን መውሰድ ሰዎችን ለጉዳት እንደሚዳርግ ይገለጻል። በሌላ በኩል ደግሞ ነገሮች ሳይባባሱ የህመም ስሜቱ፣ የአለርጂ ስሜቱ በጣም ሳይባባስ ቀደም ብሎ መውሰዱ ከሚባባስ ሁኔታ ያድናል የሚለውን አስተሳሰብ የሚያራምዱ ወይም ያንን መከራከሪያ አድርገው የሚያቀርቡ አሉ። የሐኪም ዳኝነቱን ይጠይቃልና የትኛው መንገድ ይመከራል? ትክክለኛው ሴቱ ነው? በተጨባጭ አንድ ሰው ህመሙ ሲሰማው የመድኃኒት አወሳሰዱ ላይ የትኛው መንገድ መከተል አለበት ይላሉ?
እንግዲህ በሕክምና በኩል አለርጂም ይሁን የስኳርን በሽታ ይሁን የደም ግፊት ሌላ በሽታ ያለበት ሰው ሁል ጊዜ ዶክተር የማያስፈልገውን መድኃኒት ከመውሰዳቸው በፊት የራሳቸውን ዶክተር መነጋገርና ማውጋት ያለባቸው ነገር ነው። ምክንያቱም እነዚህ ኦቨር ዘ ካውንተር የሚባሉት መድኃኒቶች ዶክተር የማያስፈልጋቸው ብዙ ችግር ሊያመጡ የሚችሉ ኬሚካሎች አሏቸው ውስጣቸው። ለምሳሌ ለአለርጂ በጣም የሚወሰደው መድኃኒት ቤኔድሪል ይባላል፣ ወይም ክላሪቲን ወይም ዘርቴክ። እነዚህ በሙሉ ከአንድ ከአምስት ከአስር ዓመት በፊት ፕሪስክሪፕሽን የሚያስፈልጋቸው ነበራቸው። ውስጣቸው ሁሉም ዲ ወይም ዲኮንጀስታንት የሚሉት መድኃኒት አሏቸው እና እነዚህ አንዳንድ ጊዜ የደም ግፊት፣ ሀይ ብላድ ፕሬሽር ወይም ስኳር በሽታ ያለባቸው ሰዎች ላይ ትልቅ ችግር ሊያመጡ ይችላሉ። ስለዚህ ምንም ኦቨር ዘ ካውንተር የሆነ መድኃኒት መውሰድ ትችላላችሁ የሚለውን ብልም በፊት ዶክተር ማማከር
ያለ ሐኪም መወሰድ ይችላሉ ቢባል አሁንም ግን ቢያንስ የቤተሰብ ሐኪማቸውን ማማከር አለባቸው ነው የሚሉት።
በጣም ትልቅ ፖይንት ነው እሱ። የቤተሰብ ሐኪማቸውን መጀመሪያ ማማከር ምን ያህል መድኃኒት እንደሚወስዱና ያ መድኃኒት ልክ ነው አይደለም የሚለው ወይም ከሌላ መድኃኒት ጋር ግጭት ይኖረዋል አይኖረዋል የሚለውን መነጋገር አለባቸው። እሱ አንደኛው ነው። ያው ሁለተኛው ምንም አይነት መድኃኒት በሚወሰድበት ጊዜ ላዩ ላይ የተጻፈውን ዳይሬክሽን መከተል በጣም አስፈላጊ ነው። ምክንያቱም ሌላ አይነት ችግር እንዳያመጣ እና ሌላ ደግሞ ለአዋቂ ያለውን መድኃኒት ለህጻናትና ለህጻናት ያለውን ለአዋቂ አለመጠቀም። በመጨረሻ ላይ ደግሞ የምንወስዳቸውን ሌሎች መድኃኒቶች ከነዚህ ከኦቨር ዘ ካውንተር መድኃኒቶች ጋር ብዙ አይነት ግጭት ስለሚኖራቸው እሱ መጠንቀቅ ያስፈልጋል።
መልካም። ዶክተር በላቸው ተሰማ፣ ከአድማጮች የደረሱን ጥያቄዎች መነሻ በማድረግ የአለርጂ በሽታን ከተከሰተ በኋላ ሊደረግ የሚችለውን እንክብካቤም ሆነ ህሙማን በጥንቃቄ ደረጃ አስቀድሞ ማድረግ ያለባቸውም እንዲሁም ደግሞ የሐኪም ትዕዛዝ ሳያስፈልግ ከመድኃኒት መደብሮች ተገዝተው ሊወሰዱ የሚችሉ መድኃኒቶች በሐኪም የሚሰጡትን ጨምሮ በተከታታይ ሶስት ክፍሎች ለሰጡ ምን ወይ ማብራሪያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ አሉላ።
እናመሰግናለን አሉላና እንግዳውን። ይሄ ሰሞነኛ ዜና ነው። ይሄ አለርጂ ሰሞኑን እያናፋረቀን ነው የሚገኘው። አሁን የፕሮግራም ማሳሰቢያ አለን።
በፊፋ አመራርና በምዕራባውያን መካከል የተፈጠረውን ውዝግብ በተለይም የሙስናውንና ለፍርድ የመቅረባቸውን ጉዳይ በተመለከተ ለምታቀርቧቸው ጥያቄዎች መልስ የሚሰጡ እንግዶች ጋብዘናል። እንግዶቹ ድርጅቱን በቅርብ ሲከታተሉ የነበሩ፣ ስለ ድርጅቱ አሰራር በውል የሚያውቁ ስለሆኑ ጥያቄያችሁን ካሁኑ ጀምራችሁ አድርሱን።
የስፖርት ፕሮግራማችን ቋሚ ተባባሪ አቶ ፍቅሩ ኪዳኔ እንዲሁም ስለ ድርጅቱም ሆነ ስለ እግር ኳስ ስፖርት ጥልቅ ግንዛቤ ያላቸውን አቶ ታደለ ይድነቃቸው ተሰማን ናቸው ለጥያቄዎቻችሁ መልስ እንዲሰጡ የጋበዝ ናቸው። በተዘዋዋሪ ስልክ ቁጥራችን 202-205-9942 የውስጥ መስመር 14 በመደወል አሊያም horn@voanews.com ኢሜይል በማድረግ ጥያቄዎቻችሁን እስከ አርብ በኢትዮጵያ አቆጣጠር ከቀኑ 6 ሰዓት ድረስ ላቁልን። ከዚያ በኋላ የሚመጣው ጥያቄ ይባክናል፣ ልናቀርብ አልችልም ለእንግዶቹ። አድማጮች አንድ ዘገባ ይቀረናል፣ ወደዛ እናልፋለን። ሩሲያ በሚንስክ የተደረሰውን የሰላም ስምምነት ተግባራዊ ማድረግ የምትጀምርና የዩክራይንን ሉዓላዊነትም የምታከብር ከሆነ የተጣለባት ተጠናክሮ እንዲቀጥል የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማና የአውሮፓ ህብረት አቻዎቻቸው ተስማምተዋል። ከፕሬዚዳንቱ ጋር የተጓዘው የአሜሪካ ድምፅ የዋይት ሀውስ ዘጋቢ ሉዊስ ራሚሬስ ጉባኤው ከሚካሄድበት ከጀርመኗ የሾሎስ ኤልሞ መዝናኛ ስፍራ ያጠናቀረውን ዘገባ ዝርዝር አሉላ ይዟል። ስሙን በደንብ አነበብኩት አሉላ?
ትክክል ነው። አዲሱ የጂ ሰባት አባል አገሮች አውሮፓውያን አገሮቻቸውን ጨምሮ በመጪው ሁለት ወራት ውስጥ ተፈጻሚነት ጊዜው የሚያበቃውን በሩሲያ ላይ ጣለውን ማዕቀብ ጊዜ ማራዘም ለኦባማ ከፈተና የቀለለ ወይም ፈተና የለሽ እቅድ አልነበረም። በአንድ ድምፅ የሚሰማ መልእክት ለሩሲያ የማስተላለፍ እቅድ ይዘው ነው ኦባማ ወደዚያ ያቀኑት። ትላንት ያገኙትም ይህንኑ ነው።
Our European partners reaffirmed that they will maintain sanctions on Russia until the Minsk agreements are fully implemented.
በሚንስክ የተደረሱት ስምምነቶች ሙሉ በሙሉ ተፈጻሚነታቸው እስኪረጋገጥ ማዕቀቦቹ ጸንተው እንደሚቆዩ አውሮፓውያን አጋሮቻችን አረጋግጠዋል። ይህም ማለት በአውሮፓ ህብረት የተጣሉት ማዕቀቦች ከሐምሌ በኋላም እንደ ጸኑ ይቆያሉ ስምምነቶቹ ካልተተገበሩ ነው ያሉት ኦባማ። ሩሲያ የዩክሬንን ሉዓላዊነት ማክበር ካልጀመረች ተጨማሪና ምናልባት የሚበረቱ ማዕቀቦች ለመጣል የቡድኑ አባላት መዘጋጀታቸውን የዩናይት ስቴትስና የተቀሩት የጂ ሰባት አባል አገሮች ሞስኮን አስጠንቅቀዋል። ኦባማ ለሁለት ቀናት በዘለቀው ጉባኤ መዝጊያ ሲናገሩ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሁነኛ ውሳኔ ለመውሰድ እድሉ ከእጃቸው ነው ይላሉ።
Does he continue to wreck his country's economy and continue Russia's isolation in pursuit of
የሀገራቸውን የምጣኔ ሀብት በማንኮታኮትና የሶቪየት ኤምፓየርን ገናና ገድሎች እንደገና በመፍጠር በሚል የተሳሳተ አስተሳሰብ ተገፋፍተው ሩሲያ እንደ ተገለለች እንድትቀጥል በማድረግ ይቀጥላሉ ወይስ የሩሲያ ታላቅነት የተመሰረተው የሌሎችን ሀገሮች የግዛት ጽናትና ሉዓላዊነት ባለመዳፈር መሆኑን ይገነዘባሉ ነው ያሉት ኦባማ። ፕሬዚዳንቱ አክለውም ከፓሲፊክና አትላንቲክ ውቅያኖስ ተሻግሮ ካሉ አገሮች አጋሮች ጋር ግዙፍ የሆኑ የንግድ ስምምነቶችን ለማድረግ የያዟቸውን ጥረቶች በተመለከተ አውስተዋል። አውሮፓ የግሪክን የብድር ቀውስ በመፍታት እንድትረዳ የዩናይት ስቴትሱ ፕሬዚዳንት ጥሪ አቅርበዋል። በትናንቱ ስብሰባ ላይ ለጂ ሰባት አባል አገሮች አሳሳቢ በሆነው ከመካከላቸው አንዳንዶቹ ዩናይትድ ስቴትስ የእስልምና መንግስት የሚባለውን ቡድን ነውጠኞች ላይ በምታካሄደው የአየር ጥቃት የሚሳተፉ በሆኑበት ጉባኤ ላይ የሽብርተኝነትን ጉዳይ ውይይት አካሂደውበታል። ፕሬዚዳንት ባራክ ኦባማ ከኢራቁ ምስራቅ ጠቅላይ ሚኒስትር ሃይደር አልአባዲ ጋር የተወያዩ ሲሆን የኢራቁ ጠቅላይ ሚኒስትር በቅርቡ የአይሲስ ራማዲን መቆጣጠር ለኢራቅ ኃይሎች ጊዜያዊ ብቻ መሰናክል እንጂ ሌላ አይደለም ብለዋል። ሁለቱ መሪዎች የጸረ አይሲስ ስትራቴጂ ምን እንደሆነ ወይም ምን እንደሚገባውም ተወያይተዋል። ዩናይትድ ስቴትስ ለኢራቅ ወታደሮች የምትሰጠውን ስልጠና ማጣደፍ ይኖርባታል ነው ያሉት ኦባማ።
We don't yet have a complete strategy because it requires commitments on the part of the Iraqis as well.
እስካሁን ስትራቴጂያችን ሊጠናቀቅ ያልቻለው ከኢራቃውያኑ በኩል ምልመላው እንዴት እንደሚከናወን፣ ስልጠናው እንዴት እንደሚሰጥ ቁርጥ ያለ ውሳኔ የሚጠይቅ በመሆኑ ነው። የእስላማዊ መንግስት አጣቂዎችን ድል ለመንሳት የኢራቅ ኃይሎች ምልመላቸውን ማጠናቀር አለባቸው፣ ሲኒዎችን ማቅረብና ከጎናቸው ማሰለፍም አለባቸው ነው ያሉት ኦባማ። በጉባኤው ላይ ከአፍሪቃ በኩል የሚታይ ጉልህ ሚና ተጫውተዋል። የናይጄሪያው ፕሬዚዳንት ሙሐመዱ ቡሃሪ እንዲናገሩ ተጋብዘዋል። ቦኮ ሀራምን ለመዋጋት መንግስታቸው የያዘውን የጥረት የስኬት ደረጃም ገልጠዋል። እንዲሁም የላይቤሪያዋ ፕሬዚዳንት ኤለን ጆንሰን ሰርሊፍ በቅርቡ ምዕራብ አፍሪቃን ካተራመሰውና በእጅጉ ካስጠበበው ኢቦላ የተገኘውን ትምህርት አብራርተዋል። የሀያሉ ቡድን ሰባት መሪዎች ወደፊት ሊከሰቱ የሚችሉ ወረርሽኞችንም ለመቆጣጠር በሚችሉበት ሁኔታ ላይ መክረዋል።
አድማጮች፣ ፕሮግራማችን እስከ ምሽቱ አራት ሰዓት ድረስ በ 19 በ22 እና በ25 ሜትር ባንዶች ይቀጥላል።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በዓለም ዙሪያ ቁጥራቸው ወደ 8 ሚሊዮን የሚጠጋ ሰዎች በከፋ ረሃብ ይሰቃያሉ። ማለትም ከ9 ሰው አንዱ አብዛኛውን ጊዜ ባዶ ሆዱን ነው የሚያድረው ማለት ነው። የሚበዙት የሚኖሩትም 13.5 ከመቶ ህዝብ የበቂ ምግብ ዋስትና በማያገኝበት በታዳጊው ዓለም መሆኑን በማስረዳት የዛሬው ርዕሰ አንቀጽ ጽሑፉን ጀምሯል። የምግብ ዋስትና እጦት አብዝቶ የሚጎዳው ልጆችን ነው። በዓለም ዙሪያ 5 ዓመት ሳይሞላቸው ከሚሞቱ ህጻናት መካከል ግማሹ ማለትም 3.1 ሚሊዮኑ የሚሞቱት በምግብ እጦት ነው ብሏል። እንደምንም በህይወት የሚቆዩትም ቢሆን በኑሯቸው የረሃቡ ጠባሳ በተደጋጋሚ ይተናኮላቸዋል። አእምሯቸውና አካላቸው በተገቢው ደረጃ አያድጉም። ትምህርት የመቀበል እክል ይኖራቸዋል። ብዙ ጊዜም ለህመም ይጋለጣሉ ብሏል ርዕሰ አንቀጹ። ረሃብ የድህነት ውጤት ነው በማለትም ይቀጥላል። ግን ደግሞ ረሃብ ድህነትንም ያመጣል። ሰው የሚበላው ማግኘት ሲያቅተው ድህነትን ለማምለጥ አብዝቶ ይቸግረዋል። ህዝብ የሚራበው በብዙ ሀገሮች ማህበራዊ ዋስትና ባለመስፋፋቱ ነው። በብዙ ሀገሮች ሴቶች በእርሻ ብዙውን ስራ ቢሰሩም እንደ ወንዶቹ የስልጠና የብድርም ሆነ የመሬት ባለቤትነት እድል የላቸውም። ግጭት፣ የመሬትና የተፈጥሮ ሀብት በአግባቡ አለመያዝ፣ የአነስተኛ እርሻ ገበሬዎች በተፈጥሮ አደጋ ምክንያት ከቀያቸው መፈናቀል፣ ቀድሞም እጅግ ድሀ የሆኑትን ተገፍተው ለረሃብ የሚዳረጉበትን ሁኔታ ይፈጥራሉ በማለት ያስረዳል ርዕሰ አንቀጹ። ይህንን እየተባባሰ የሚሄድ ችግር ለመቅረፍ ታዲያ ዩናይትድ ስቴትስ ፊድ ዘ ፊውቸር ተተኪውን ትውልድ እንመግብ የተሰኘውን እቅድ የጀመረችው ይህንን የመከራ አዙሪት ለመቅረፍ ነው ብሏል። ዓላማው በአነስተኛ ገበሬዎች በተለይም በሴቶች ላይ በማተኮር የግብርና መዋለ ነዋይን በማሳደግ የአገሮችን የምግብ ዋስትና ማሻሻልና የተመጣጠነ ምግብ የማዳረስ እቅዶችን በማገዝ የምጣኔ ሀብት እድገትንና የንግድ እድሎችን በመፍጠር በዓለም አቀፍ ደረጃ ረሃብና ድህነትን ማስወገድ መሆኑን ይገልጻል። ለምሳሌም ያህል አለ ርዕሰ አንቀጹ ሲቀጥል፣ እንደ አውሮፓውያን አቆጣጠር በ2013 ዓ.ም ዩናይትድ ስቴትስ ከ7 ሚሊዮን ለሚበልጡ የአነስተኛ መሬት ገበሬዎች አዳዲስ መሳሪያዎችና ቴክኖሎጂዎችን እንዲያገኙ በማገዝ ምርታቸውንና ገበያቸውን እንዲያሳድጉ ረድታለች። ዛምቢያ ውስጥ የአነስተኛ እርሻ ገበሬዎች የተሻሻሉ የእህል ዘሮችንና ማዳበሪያዎችን ከግል አቅራቢዎች ማግኘት እንዲችሉ ረድተን ሀገሪቱ ከምንጊዜውም የበለጠ በቆሎ እንድታመርት አግዘናል ብሏል። ባንግላዴሽ ውስጥም ከ3 ሚሊዮን የሚበልጡ የአነስተኛ እርሻ ገበሬዎች በፊድ ዘ ፊውቸር አማካይነት የተሻሻሉ የእህል ዘሮችንና ማዳበሪያ እንዲያገኙ እንዲሁም የግብርና አያያዝ አሰራሮችን በማስተማር ምርታቸውን በ20% ሊያሳድጉ ችለዋል። ሴኔጋል ውስጥ ፊድ ዘ ፊውቸር ባደረገው እገዛ እንደ አውሮፓውያን አቆጣጠር ከ2008 እስከ 2011 ዓ.ም በነበረው ጊዜ ሀገሪቱ ከውጪ ስትገዛ የነበረውን የሩዝ መጠን በ20% እንድትቀንስ ከማገዙም በስተቀር የሀገሪቱ ገበሬዎች ለ400,000 ሴኔጋላውያን ከሚያስፈልገው ዓመታዊ የሩዝ ቀለብ የበለጠ መጠን የሆነውን ግምቱም 13 ሚሊዮን ዶላር የሆነ 50,000 ሜትሪክ ቶን ሩዝ እንዲያመርቱ አስችሏል ብሏል። ታንዛኒያ ደግሞ የአነስተኛ እርሻ ገበሬዎች በፊድ ዘ ፊውቸር ድጋፍ የድንች ምርታቸው በ60% ከፍ ብሎላቸዋል። ትርፋቸውም ከእያንዳንዱ ሄክታር በ298% አድጎላቸዋል ብሏል። ዩናይትድ ስቴትስ በፊድ ዘ ፊውቸር የዓለምን የወደፊት ተረካቢ እንመግብ በሚለው መርሃ ግብሯ አማካይነት በዓለም ዙሪያ የምግብ ዋስትና እንዲሁም ዘላቂ የግብርና ምርት እድገትን ለማረጋገጥ በቁርጠኝነት መስራቷን ትቀጥላለች በማለት የዛሬው ርዕሰ አንቀጽ ጽሑፉን አጠቃሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አሁን የዜና ማጠቃለያ ይነበባል። ኤርትራ ሆን ብላ በሰፊው የህዝቧን ሰብአዊ መብት ትረግጣለች ሲል የተባበሩት መንግስታት ድርጅት ኮሚሽን ያቀረበባትን ክስ መሰረተ ቢስ ብላለች። ዛሬ በወጣው መግለጫ የኤርትራ ውጭ ጉዳይ መስሪያ ቤት ሪፖርቱን ጭራሽ መሰረተ ቢስ ብሎታል። ኤርትራ ላይ የቀረበው ክስ የፖለቲካ ዓላማ ያለውና አገሪቱ በሰብአዊ መብት መልካም አያያዝም ጭምር በፖለቲካ በኢኮኖሚና በማህበራዊ ጉዳዮች ያደረገችው ግስጋሴ ከግንዛቤ ያላስገባ ነው ብሏል። እንደ ሂማን ራይትስ ዋች ያሉ ተቆርቋሪ ቡድኖች የህዝቡን በመጨቆን የኤርትራን መንግስት ደጋግመው ሲከሱ ቆይተዋል።
በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የኢራቅ ወታደሮች ራሱን እስላማዊ መንግስት ብሎ የሚጠራ ቡድን ላይ ድል እንዲያገኙ በፍጥነት ተጨማሪ ስልጠና መስጠት አስፈላጊ መሆኑን ተናገሩ። የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ ትናንት በደንብ የታጠቁ የሰለጠኑ ተጨማሪ የጸጥታ ኃይሎችን ማግኘት እጅግ አስፈላጊ መሆኑን ለፕሬዚዳንቱ ገልጠውላቸዋል። ዜናችን በዚሁ አበቃ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ከምሽቱ 3 እስካሁን 4 ሰዓት በ19 በ22ና በ25 ሜትር ባንድ ያሰማውን ፕሮግራም የዛሬውን እዚህ ላይ ፈጸመ።
አሁን ወደ መጨረሻ ደርሰናል። ትግርኛ ይቀርባል።
ደህና ደሩ። The Voice of America.